ከሳምንታት በኋላ የሚካሄደው የኢትዮጵያ ሀገር አቀፍ ምርጫ ከቀደሙት 5 ምርጫዎች የተለየ እንደሚሆን የሚጠቅሙ በቂ ምልክቶች አሉ ሲሉ አንድ አንጋፋ የሕገ መንግሥት ጉዳዮች አዋቂ ተናገሩ። ምርጫ ቦርድን የመሳሰሉ የዲሞክራሲ ተቋማት እንደገና መደራጀት ከምልክቶቹ አንዱ መሆኑን በአዲስ አበባ ዩኒቨርሲቲ የሕገ መንግሥት ጉዳዮች መምህሩ ዶክተር ጌታቸው አሰፋ ናቸው የጠቆሙት። አስተያየታቸውን የሰጡ አንዳንድ የአዲስ አበባና የሌሎች ከተሞች ነዋሪዎችም ዲሞክራሲያዊ መብታቸውን ለመጠቀም ድምጻቸውን እንደሚሰጡ መግለጻቸውን በትላንትናው ምሽት የአሜሪካ ድምጽ ራዲዮና አሃዱ ራዲዮና ቴሌቪዥን በጋራ ባዘጋጁትና ለምን ይመርጣሉ ሲሉ ዜጎችን የጠየቁበት በባለሙያዎችም ያስተነተኑበት የቴሌቪዥን ስቱዲዮ ውስጥ የተካሄደ ዝግጅት የመጀመሪያ ክፍል አሰምተን ነበር። ውይይቱን የመሩት እስክንድር ፍሬው ከአሜሪካ ድምጽና ሊዲያ አበበ ከአሃዱ ሬዲዮና ቴሌቪዥን ናቸው። ለምሽቱም ሁለተኛውን ክፍል እስክንድር ፍሬው እንዲህ ያሰናድታል።
ዶክተር ጌታቸው፣ ስድስተኛው ሀገራዊ ምርጫ ካሁን ያለው ሂደት ሌላውን በቀጣይ ሂደት የሚታይ ቢሆንም ምን የተለዩ ምልክቶች ታይተውበታል? ካለፉት የተለየ እንደሚሆን ምን አይነት ምልክቶች አሉ?
ዋናው እኛ አይነት የፖለቲካ ስርዓት ውስጥ የምርጫን ትክክለኛነት ፍትሃዊነት ከማረጋገጥ ኳያ ስናየው የምርጫ አስተዳደር አካል ትልቅ ሚና ነው የሚጫወተው። አንድ በገለልተኝነት ምርጫን እንዲያስፈጽም በህግ የሚቋቋመው ተቋም ምን ያህል አቅም አለው? በሰው ኃይል በሪሶርስ ምን ያህል የተደራጀ ነው? እንደገና በገለልተኝነት ደግሞ ምን ያህል ገለልተኛ ነው ከመንግስት የሚለው ቁልፍ ነገር ነው። ይህንን ሁኔታ በመረዳት የህገ መንግስት አውጪዎቹ በጥሩ ሁኔታ በህገ መንግስቱ ውስጥ የምርጫ አስተዳዳሪው አካል በኢትዮጵያ ብሔራዊ ምርጫ ቦርድ እንዲሆንና ይሄ ተቋም ደግሞ በማንኛውም የፖለቲካ ተጽዕኖ ስር እንዳይሆን በመንግስትም በሌሎችም በገለልተኝነት ምርጫን በአገሪቱ በአጠቃላይ የሚያስፈጽም ተቋም ሆኖ እንዲደራጅ በህገ መንግስት ተቋቁሟል። ህገ መንግስታዊ ተቋም ሆኖ ነገር ግን በተግባር ይሄ ሳይፈጸም ቆይቷል እስካሁን ድረስ። ነገር ግን አሁን ይህንን አስመልክቶ የህግ ማሻሻያም ተደርጓል። እንደሚታወቀው የቦርዱ በአዲስ መልክ የነበረው ህግ ተሻሽሎ የቦርዱን አቋቋሚ አዋጁ ቦርዱ በሚደራጅበትን ስርዓት በሙሉ በሙሉ በሚባል ሁኔታ ቀይሮ፣ ለምሳሌ የገሚስ ጊዜ አባላት ሳይሆኑ ቦርዱ አሁን ያሉት አባላት ሙሉ ጊዜ የሚሰሩ ዋና ስራቸው ሆኖ ሌላ ስራ ሳይኖራቸው በሙሉ ጊዜነት ስራውን እንዲያከናውኑ 5 የቦርድ አባላት እንዲሆኑና እነዚህም በተቻለ መጠን ገለልተኛ ሆነው ተመሰከረላቸው ሰዎች እንዲሆኑ ተደርጎ በሚያስችል መልክ አዋጁ ውስጥ ገብቶ በተግባርም ይሄ ተፈጽሟል። ስለዚህ ይሄ እንግዲህ አንድ ትልቅ
በተግባር ተፈጽሟል ሲሉ ዶክተር ጌታቸው
አሁን በተግባርም እንደምንመለከት ከምርጫ ቦርድ ሰብሳቢ ጀምሮ በምርጫ ቦርድ ውስጥ የተሰየሙ ሰዎች ከፖለቲካ ጋራ ግንኙነት የሌላቸው መሆኑ፣ ለምሳሌ ፐርሰናል የምናውቃቸው ናቸው እና ገለልተኝነታቸው ጥያቄ ውስጥ የሚገባ አይደሉም የሚል እምነት አለኝ እና በተግባርም ይሄ ታይቷል። በተግባርም በጣም አስተማማኝ በሆነ መንገድ የሚነሱ የተለያዩ ጥያቄዎችን ባለፉት 2 ዓመታት በእኩል ሚዛናዊነት በሚታይበት መንገድ ችግሮችን የሚያስተናግድ አቋም ያለው መሆኑ ታይቷል። ገዢው ፓርቲ ቢሆንም ባለጉዳይ፣ ተቃዋሚ ፓርቲ ቢሆንም ባለጉዳይ በእኩል አይን በማየት የጉዳዩን ሜሪት እና ይዘት ብቻ በማየት ውሳኔዎች የሚወሰኑበት እንደሆኑ አይተናል። ስለዚህ ይሄ ትልቅ ተስፋ የሚሰጥ ነው። እንግዲህ አንዱ ትልቁ ችግር የነበረው ምርጫ አስፈጻሚ አካሉ ገለልተኛ ነው ወይ የሚለው ስለነበረ ይሄ በቦርዱ ደረጃ ብቻ ሳይሆን በተቻለ መጠን ከቦርዱ እስከ ምርጫ ጣቢያ ድረስ የክልል ቅርንጫፍ፣ የምርጫ ክልልና ምርጫ ጣቢያ የሚባሉ ስትራክቸሮች አሉ። በእነዚህ ሁሉ ገለልተኝነት በጣም አስፈላጊ ነው። ምክንያቱም የምርጫ ውጤት በወሳኝነት የሚለወጠው ወይም ችግር የሚከሰትበት በምርጫ ጣቢያ ሌቭል ነው። በዛ ሌቭል ሲቆጠር የሚፈጠረው ችግር ነሰሰሪ በቦርድ ሌቭል ያሉት ኃላፊዎች አያዩትም። ስለዚህ በምርጫ ጣቢያ ሌቭል ያለው የተአማኒነት ምርጫ አስፈጻሚዎቹ ገለልተኝነት በጣም አስፈላጊ ነው። ከዛ ቀጥሎ በምርጫ ክልል ያለው እነዚህን ሁሉ ጭምር በተቻለ መጠን ስነ ምግባር ባላቸው ሰዎችና ከነበረው የፖለቲካ ስርዓት ከመንግስቱ ገለል ያሉና ሚዛናዊነት ያላቸው ሰዎችን ለማሰማራት ለመቅጠር ሰፊ ሙከራ ሲደረግ ነበረ በቦርዱ። እነዚህን ሁሉ በማየት ከበፊቱ የተሻለ ውጤት እንጠብቃለን ይገኛል የሚል እምነት አለኝ። ነገር ግን አሁን ደግሞ ተጨማሪ ችግሮች አሉ። ለምሳሌ የጸጥታ ሁኔታ ችግር ነው። እነዚህ አሁን እስካሁን ድረስም ችግር እየፈጠሩ ናቸው በየቦታው። የመራጮች መዝገባ ቀደም ሲል እንደገለጻችሁት ዘግይቶ የተጀመረበት ምክንያት የጸጥታ ሁኔታ ያልተሟላ መሆኑ፣ የመንግስት የታችኞቹ የመንግስት ኃላፊዎችም በበቂ ሁኔታ ለቦርዱ ትብብር የማያረጉባቸው ክልሎች ብዙ ናቸው። በግልጽ የተነገረ ነው። ቦርዱ ሰብሳቢም በጠቅላይ ሚኒስትሩም ሰሞኑን በተደረጉ ስብሰባዎች እና እነዚህ ተግዳሮቶች ናቸው። ነገር ግን አንድ አስተማማኝ ነገር ብዬም ወስደው የቦርዱ አቋም ከበፊቶቹ ቦርዶች በጣም የተለየ እና ተስፋ የሚሰጥ ስለዚህ በጸጥታና በሌሎች ምክንያቶች የተፈጠሩ መዘግየቶች አንዳንድ የሚያሳስቡ ነገሮች ቢኖሩም በዚሁ ከቀጠልና የቦርዱ ሰራተኞች ጣቢያዎች በትክክል ስራቸውን እንዲሰሩ የጸጥታ ሁኔታ ካለ በጥሩ ሁኔታ ከበፊቱ የተለየ እንደሚሆን አይ ቲንክ ሌላው ያልገለጽ ነው የምናየው ከምርጫ ቅስቀሳ የተወሰኑ ክልሎች ከማየት ውጪ በጣም በተሻለ ሁኔታ እየተከናወነ ነው። ደፍሮ ፍላጎት ኖሮት ሪሶርስ ኖሮት የሚንቀሳቀስ የፖለቲካ ፓርቲ ተቃዋሚዎቹ ማለቴ ነው ብዙ የሀገሪቱ ክፍሎች የጸጥታ ችግር በሌለባቸው የተንቀሳቀሱ ምርጫ ቅስቀሳ እያደረጉ ነው፣ በተለያየ መንገድ የቴሌቪዥን ክርክሮቹን ጨምሮ። ስለዚህ ሰፋ ያለ አስቻይ ሁኔታዎች አሉ ማለት ይቻላል። በአሁኑ ካለፈው ጋር ስናወዳድረው እና በአጠቃላይ አይ ቲንክ እነዚህን ነገሮች የተሻሉ ፖዚቲቭ ነገሮችን ስናይ ችግሮች ቢኖሩም የተሻለ እንደሚሆን ተስፋ የሚያሰጥ ነው ማለት ይቻላል። በእኔ እምነት
እየተከታተላችሁት ያላችሁት ዜጎች ለምን ይመረጣሉ በሚል ርዕስ አሃዱ ሬዲዮና ቴሌቪዥን ከአሜሪካ ድምጽ ራዲዮ ጋር በጋራ እያቀረብ ነው ያለነው ዝግጅት ነው። ዜጎች ለምን ይመረጣሉ ስንል ከተለያዩ አካባቢዎች የዜጎችን ድምጽ አሰባስበናል። አሁን ደግሞ ወደ ባህር ዳር ሄደን ከዚያ አካባቢም ያሉ ዜጎች ለምን እንደሚመርጡ ያካፈሉንን ሐሳብ ሰምተን ወደ ውይይታችን እንመለሳለን።
ተሰፋ ጻድቅ ትባላለህ። የባህር ዳር ነዋሪ ነኝ። ምርጫ ለምን ያስፈልጋል የሚለውን ነገር ስናይ ምርጫ ለእያንዳንዱ ዜጋ ወሳኝ ነው ብለን እናምናለን። ለምን ሲባል ህዝቡ እያንዳንዱ ነገ ያስተዳድረኛል፣ ይመራኛል፣ ነገ ዘላቂ የሆነ ልማት ያመጣል፣ ቀጣይ መሪዎችን ተማምኔ የሚመርጥበት የሚለውን በድምጽ የሚወስንበት ዲሞክራሲያዊ አሰራር ስለሆነ ምርጫ በዚህ ወሳኝ ነው። ስለዚህ ከዚህ ጋር ተያይዞ ለሀገሪቱ የሚፈጥረው ዘርፈ ብዙ ጠቀሜታ አለው። አንደኛ ሰላምና ዲሞክራሲ ከማረጋገጥ አንጻር አንድ ጉልህ ያለው ሚና አለ። ሁለተኛ ደግሞ በኢኮኖሚ አንጻር ሀገራችን የተረጋጋች ሰላም ከሆነ ነው ሁላችንም ህብረተሰብ ሊኖር የሚችልና ሰላም ወሳኝ በመሆኑ ሰላም ደግሞ የሚመጣው ደግሞ ሰላማዊ በሆነ ምርጫ ብቻ የሚመጣ በመሆኑ ይሄ አስፈላጊ ነው። ከዚህ ባሻገር ምርጫ ለሀገራችን ብሎም ለሌሎችም ገጽታን ከመፍጠር አንጻር ደግሞ ያበረከተው በሰላማዊ ተጀምሮ በሰላማዊ መጠናቀቁ ደግሞ ይሄ ወሳኝ ሚና እንዳለው ያሳያል። ከዚህ ተርፎ ለእኛ ብቻ ሳይሆን ነገ እኛን ለሚተኩ ልጆችም ሆነ ትላልቅ ሰዎችም ሌሎችንም አማካይነት ነገችን ሀገር የሚረከቡት ወጣቱ በመሆኑ ይህን ወጣቱ ደግሞ ተተኪ ሰላም እና ዲሞክራሲ የሰፈነበትን ሀገር ደግሞ ለተተኪ ትውልድ ማስረከብ ደግሞ ከእያንዳንዳችን ዜጋ ይጠበቃል እና በተገቢው መልኩ ምርጫ ማካሄድ ዘርፈ ብዙ ጠቀሜታ እንዳለው አምናለሁ።
ስሜ ጻይነሽ ብርሃኑ እባላለሁ። የባህር ዳር ከተማ ነዋሪ ነኝ። ምርጫ ለምን ይመርጣሉ ለተባለው ጥያቄ ምርጫ መምረጥ የአንድ ዜጋ መብት ነው። ስለዚህ መብቴን ተጠቅሜ ሀገሬን ሊያስተዳድር ሊመራ ይችላል ብዬ የማምነውን ፓርቲ ፖሊሲውን፣ ስትራቴጂውን ያለውን ለሀገር የሚሰጠውን ፋይዳ ሊመረጥ ሊያደርግ ይችላል ብዬ ሊሰራ ይችላል ብዬ የማምንበትን ማለትም ፖሊሲውን ያመንኩበትን የምርጫ ሀሳቡን ሲያስተዋውቅ የሰማሁትን በተግባርም ደግሞ ያየሁትን ነገር እሱን ፓርቲ መርጣለሁ ማለት ነው። እና ምርጫ የምመርጥበት ምክንያት ያው አንድ የሰለጠነ ሀገር የሚያስተዳድርለትን ፓርቲ በምርጫ ነው ወደ ስልጣን የሚያመጣው። ስለዚህ ለእኔ ብቻ አይደለም፣ ለልጆቼ፣ ለመጪው ትውልድ ጥሩ ይሰራል፣ ሀገርን ወደ ተሻለ ደረጃ ያመጣል፣ በኢኮኖሚው በየትኛውም ሁኔታ ሀገርን ሊያሳድግ ይችላል፣ ሰላምን ሊያረጋግጥ ይችላል የሚለውን ፓርቲ እመርጣለሁ ማለት ነው። እንዲያስተዳድረኝ ያው በምርጫ እድሉን እሰጠዋለሁ፣ በምርጫ ወደ ስልጣን እንዲመጣ አደርጋለሁ። ከዛ በኋላ ስልጣኑን ተጠቅሞ ሀገረ መንግስትን ሲመሰርትም ሆነ በሚሰራው ስራ ላይ ለሀገር ፋይዳ ያለው ለትውልድ የሚጠቅም ይሰራል፣ ያበረክታል ብዬ የማምንበትን ፓርቲ በምርጫ ድምፄን እሰጠዋለሁ፣ እንዲገዛ እድሉን እሰጠዋለሁ ማለት ነው።
እንግዲህ ዶክተር ጌታቸው እንዳዳመጡት ለምን ይመርጣሉ ለሚለው ጥያቄ በባህር ዳር ያነጋገርናቸው ዜጎች የሰጡት መልስ ይህንን ይመስላል። ኢትዮጵያ ውስጥ የተካሄደ ጥናት እንዳለ አላውቅም፣ ግን አንዳንድ ሀገሮች ውስጥ የትኞቹ የህብረተሰብ ክፍሎች የበለጠ በምርጫ ይሳተፋሉ የሚሉ ጥናቶች ይደረጋሉ። ለምሳሌ አፍሮ ባሮሜትር የተሰኘ ተቋም በ10 የአፍሪካ ሀገራት ያደረገውን ጥናት መነሻ አድርጎ ያሰፈረውን እያየው ነበር እና በእነዚያ ሀገራት እንግዲህ ድርጅቱ እንደተመረከተው የመገናኛ ብዙሃን ዜና የሚከታተሉ ሰዎች የበለጠ ይመርጣሉ። ከፓርቲ ጋር ግንኙነት ያላቸው ሰዎች የመምረጥ እድላቸው የሰፋ ነው። ከወጣቶች ይልቅ አዋቂዎች የበለጠ የመምረጥ እድላቸው የሰፋ ነው የሚሉ ነገሮችን ዘርዝሯል። እና በኢትዮጵያ እንደዚህ አይነት መለኪያዎች ይሰራሉ? የትኞቹ የበሰቶች ናቸው ኢትዮጵያ ውስጥ ምርጫ ለመሳተፍ የበለጠ የሚነሳሱ ካየ ነው ልምድ በመነሳት?
በእኛም ሀገር የሚሰራ ይመስለኛል። አሁን የገለጽከው ዋናው የምርጫ አንቀሳቃሽ መረጃ ነው እና ዜጎች መረጃ ሲኖራቸው ነው ቀረቡትን አማራጮች መመልከት የሚችሉት የሚነሳሱት መራጭነት እንጂ መረጃ የሌለው ሰው አንደኛ ምርጫም ቢቀርብለት የትኛውን ከየትኛው እንደሚመርጥ በበቂ ሁኔታ ለማወቅ ለመረዳት ይቸግረዋል። ከዛ ውጭም አይ ቲንክ ከትምህርት ጋር የተያያዘ ኢኮኖሚ እድገትም ጋር የተያያዘ ከኑሮ ደረጃ እና ሁኔታ ጋር የተያያዙ ነገሮች አሉ እና ስለዚህ ለመረጃ ቅርበት ያለው የህብረተሰብ ክፍል የበለጠ በምርጫ የመሳተፍ ሁኔታው ከፍ ያለ ነው የሚለው የሚሰራ ይመስለኛል። በእኛም ሀገር እንዳልከው በዚህ ሁኔታ የተሰራ ሳይንሳዊ የሆነ ጥናት ባይኖርም ግን አጠቃላይ የሚያስማሙ የሚያስገዱ ሀሳቦች ናቸው የተገለጹት።
በተለይ ባህር ዳር አካባቢ ያሉ ዜጎች ያነሱት ሀሳብ ተስፋቸውን እንዲሁም ደግሞ በምርጫ የሚሸቱትን ነገር በኢኮኖሚም በማህበራዊም በፖለቲካውም ረገድ በምርጫ የእነሱ ድምፅ ውጤት እንዳለው አምነው ሲገልጹ ቆይተዋል። ነገር ግን እስካሁን ድረስ እንዳየነው ብዙ መከራከሪያ ሀሳብ እንደሚነሳበት በእውኑ በምርጫ ለውጥ ማምጣት ይቻላል ወይ? በምርጫ ያሉብንን ችግሮች መፍታት እንችላለን ወይ? ዜጎች የሚፈልጉትን አይነት ስርዓትስ መገንባት ይችላል ወይ የሚለው መከራከሪያ ነውና እርሱ ይሄን እንዴት ያውጣል?
ቀደም ሲል እንደሰማነው ሁለት ነገሮችን ያስገነዝባል የተሰጡት አስተያየቶች። አንደኛ ባለንበት ዘመን ቀደም ሲልም ያነሳነው አንድ አገር መተዳደር ያለበት በተመረጠ መንግስት ነው የሚለው ሁሉም አስተያየት ሰጪዎች የተስማሙበት ነገር ነውና ይሄ በስፋት ሼር የሚደረግ ሁሉም ሰው የሚጋራው ሐሳብ ነው ብሎ መውሰድ ይቻላል። ስለዚህ ኢትዮጵያም እንደ ሌሎቹ አገሮች ዲሞክራሲያዊ መንገድ የተመረጠ መንግስት ነው ሊያስተዳድረን የሚገባው የሚለው ብዥታ አይደለም አሁንም የሚያስገነዝብ ነው። ከዚህ ጋር ተያይዞ ባለንበት ዘመን መንግስት ህዝብን የሚያስተዳድረው በውክልና ነው። ስለዚህ ህዝብ ደግሞ በአጠቃላይ ራሱን በቀጥታ ማስተዳደር ስለማይችል አሁን በስራ ላይ መዋል የሚችለው ከ18ኛው ክፍለ ዘመን ጀምሮ በስራ ላይ የዋለው የውክልና ዴሞክራሲ ስርዓት ነው። ኢንዳይሬክት ዴሞክራሲ ስርዓት የምንለው ፕሬዚደንትም ቢሆን በህዝብ ተመርጦ ህዝብ በየቀኑ የፕሬዚደንታዊ ስራ አይሰራም። አንዴ ይመርጣል። በአራት አመት በአምስት አመት ያ ሰው የተመረጠው ስራችንን ሰርቶልናል ወይ የሰጠነውን ቃል ኪዳን አክብሯል ወይ የሚለውን የሚገመግሙበት በምርጫው ጊዜ ነው እንጂ ከተመረጠ በኋላ ወክሎ የሚሰራው እሱ ነው። በህዝብ እንደራሴዎችም እንደዛው ነው። በእኛ ሀገር ፓርላመንታዊ ስርዓት ነው። የሚመረጡት የምክር ቤት አባላት ናቸው። ጠቅላይ ሚኒስትሩ ከተመረጡት ውስጥ ነው የሚመረጠው። በቀጥታ ሳይሆን የሚመረጠው በእንደራሴነት ነው የሚመረጠው። ስለዚህ ዋናው የስልጣን ባለቤት እንደራሴዎቹ ናቸው። በእኛ ሀገር የምክር ቤት አባላት እነዚህ የምክር ቤት አባላት አንዴ ከተመረጡ በኋላ የተመረጡበትን ፖሊሲ እያስፈጸሙ በዛ ፕላትፎርም ላይ ስለተመረጡ ህዝቡ ያንን ፈጽመዋል አልፈጸሙም የሚል በምርጫ ዘመን የሚቆጣጠርበት ስርዓት ይፈጠራል ማለት ነው። ስለዚህ ቀደም ሲል የተሰጡት አስተያየቶች የሚያስገነዝቡን ውክልና የዴሞክራሲ ስርዓት ብቸኛው አማራጭ የህዝብ አስተዳደር ስርዓት እንደሆነ የሚያስገነዝብ ነው። ይሄ ማለት በየምርጫ ዘመኑ እንመርጣለን፣ እንደገና ሰርቷል አልሰሩም የሚለውን ገምግመን ደግሞ በሚቀጥለው ወይም እነሱን እንመልሳለን ወይ ሌላ እንመርጣለን። እንደዛ ካልሆነ ሊያስተዳድሩን አይገባም፣ ያለ ምርጫ ሊያስተዳድሩን አይገባም የሚለው ሀሳብ በአስተያየት ሰጪዎቹ ተቀባይነት ያለው ነው። በሰፊው አይ ቲንክ ሌሎችም የሚጋሩት ሀሳብ ይመስለኛል። ስለዚህ ይሄ አንድ የተሰመረበት ጉዳይ ነው። ሁለተኛው ሊዲያም እንዳነሳሽው የህዝብ እምነት በጣም አስፈላጊ ነው በምርጫ ሰው ቀደም ሲል ለምን ሰዎች የምርጫ ተሳትፏቸውን በሚመለከትም ትልቅ አስተዋጽኦ የሚጫወተው የሚሰጡት ድምጽ በትክክል ዋጋ አውጥቷል ወይ? ለምሳሌ ብዙ ህዝብ የመረጠው መንግስት ሆኗል ወይ? ብዙ ህዝብ የመረጠው ተወካይ ወንበሩን አግኝቷል ወይ የሚለው የሰጡት ድምጽ በውጤት ሲቀየር ይሄ ስርዓቱ ላይ እምነትን ያሳድራል። በዛ እምነት ላይ ተመስርተው ሰዎች በየጊዜው የምንሰጠው ድምጽ ተቀባይነት አለው፣ ስለዚህ ከነሳተፍ ግል የምንፈልጋቸውን ነገሮች የሚሰሩልን ሰዎች ተወካዮች እንምረጥ የሚል መነሳሳት የሚፈጠረው ስርዓቱ ተአማኒ ሲሆን ነው እና ህዝብ የመረጠው ቀርቶ ጉልበተኞች መንግስትን የጸጥታ ኃይል የሚያዘው ጉልበተኛ የሆነው ቡድን ህዝብ መረጠም አልመረጠም በስልጣን የሚቀጥል ከሆነ የህዝብ የምርጫ ተሳትፎና ፍላጎት በፍላጎት ላይ የተመሰረተ አይሆንም፣ በግፊት በጫና ላይ የተመሰረተ ይሆናል። ስለዚህ እምነት አይኖረውም እና ይሄ እንግዲህ ባለፉት የምርጫ ስርዓቶች ከፍተኛ ችግር ሆኖ የቆየ ጉዳይ ነው እና የሰዎች ተሳትፎ ላይም ከፍተኛ ተጽዕኖ ፈጥሮ የቆየ ጉዳይ ነው። ስለዚህ አሁን ዋናው ይሄንን ሁኔታ ለመቀየር የሚያገለግለው የምርጫ ስርዓቱ በትክክል የተመረጡ ተወካዮችን ውጤቱ ትክክል ተገልጾ በትክክል ተቆጥሮ አሸናፊ የሚሆኑበት ስርዓት መመስረት ይኖርበታል። እንደዛ ካልሆነ ዜጎች ምርጫን ዝም ብሎ ለመሳተፍ ብቻ እንደማይመጡ እና እምነት ጥለው እንደሚመጡ መታወቅ ይኖርበታል። ይሄ የማይሆን ከሆነ ለረጅም ጊዜ የሚቆይ ውጤት አይሆንም። በጉልበት የተወሰነ ጊዜ ሊቆይ ይችላል። ነገር ግን ይሄ ገደብ ይኖረዋል ማለት ነው። ሁልጊዜ የተታለለ ማህበረሰብ ሊኖር ስለማይችል ይሄ ለጉልበት ለአመፅ መንገድ የሚሰጥ ነው። ስለዚህ የምርጫ አስፈጻሚው አካል ከፍተኛ ኃላፊነት አለበት። የመንግስትን ስልጣን ያዘው አካል ከፍተኛ ኃላፊነት አለበት። ምርጫው የዜጎች ድምጽ በትክክል ውጤት እንዲኖረው ማድረግ አማራጭ የሌለው ነገር መሆኑ መታወቅ ይኖርበታል እና አስተያየቶቹ በእምነት ላይ የተመሰረቱ መሆኑ ድምጻችን ውጤት ይኖረዋል የሚል ተስፋ እና እምነት ወይም አሳምሽንስ የምንለው ላይ ተመስርቶ የተሰጡ አስተያየቶች መሆናቸው ግልጽ ነው እና ይሄ ተግባራዊ መሆን ይኖርበታል። ተግባራዊ ካልሆነ ምንም አማራጭ የለውም ማለት ነው። ወደ ችግር ነው የሚከተው እንጂ ያንን የተጨበረበረ ወይም ብዙ እንከኖች ያሉበትን ድምፅ ተቀብሎ በዛ ረክቶ የሚኖረው የማህበረሰብ ክፍል የሚኖር አይመስለኝም። ስለዚህ ካለፉት ምርጫዎች አይተነዋል። በጉልበት ካልሆነ በስተቀር ውሸት የሆነ ወይም የተጨበረበረ ነገር ህዝብ ይቀበላል ብሎ ማመን አስቸጋሪ ነገር ነው እና በተግባር ያየነው ጉዳይ ስለሆነ አማራጩ ትክክለኛ የሆነ ምርጫ ተካሂደው ትክክለኛ የሆነ ቆጠራና ውጤት መገለጽ ይኖርበታል ማለት ነው በምርጫ አስፈጻሚው በቦርዱ።
ዶክተር ጌታቸው እንግዲህ የተለያዩ ሰዎች ናቸው የሚያጋጥሙት። ጥሩ ያልሆነውን ያለፈ ተሞክሯቸው መነሻ አድርገው የማይመዘገቡ ሰዎች ያጋጥማሉ። አሁን ያለውን አንዳንድ የጸጥታ ችግር መነሻ በማድረግ ምርጫ በዚህ ሰዓት ለኢትዮጵያ ቀንጦት ነው የሚሉ ሰዎች ያጋጥማሉ። አይ በዚህ ሁሉ ሂደት ውስጥም ቢሆን ዲሞክራሲያዊ መብታችንን ተጠቅመን መምረጥ አለብን የሚሉ ሰዎች ያጋጥማሉ። የተለያየ አይነት አስተያየቶች ናቸው የሚያጋጥሙት። ሚዛኑ የት ላይ ነው? የቱ ላይ ነው ትክክለኛው ሚዛን?
ውይይቱን የመሩትን የአሜሪካ ድምፅን እስክንድር ፍሬውንና የአሃዱ ራዲዮና ቴሌቪዥኗን ሊዲያ አበበን አመሰግናለሁ።